ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
የምሽቱ የጋቢና ጉዞ በኢትዮጵያ የተከሰተውን ድርቅና ረሃብ ላይ ያተኩራል። የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር የሚታወቀው ሰሞኑን ከሚጀምረው ግምገማ በኋላ መሆኑን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ገልጿል።
የተረጂዎቹ ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው።
የብሔራዊ አደጋ ስጋት አመራር ኮሚሽን በበኩሉ ደግሞ በኢትዮጵያ የተከሰተውን ድርቅ ወደ ረሃብ ሳይቀየር መቋቋም መቻሉን እየገለጸ ነው።
እኔ መብራት ታደሰ እባላለሁ። በጎዳና ህይወት አራት ዓመት ተሰልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ።
እዛ ሰፈር የድሆች ሰፈር ነው። ምንም የሌላቸው ትንሽ ትንሽ እየቤት አለ። እዛ ነው የገባ ነው።
በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርም ተስፋ እያለ
89 ቁርስ ብቻ ነበር እየበሉ የሚሄዱት።
አስቀድመን ያሰማናችሁ የብሔራዊ አደጋ ስጋት አመራር ኮሚሽን የሰጠውን መግለጫ ነው። ቀድማችሁ የሰማችሁት በስህተት ነው። ከሐረር ያገኘነው ታሪክ ነው። በሐረር አንድ የቀድሞ የጎዳና ተዳዳሪ ትምህርት ቤት አቋቁሞ ወጣቶችን ከጎዳና አሰባስቦ ያስተምራል።
እኔ መብራት ታደሰ እባላለሁ። በጎዳና ህይወት አራት ዓመት ተሰልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ።
እዛ ሰፈር የድሆች ሰፈር ነው። ምንም የሌላቸው ትንሽ ትንሽ እየቤት አለ። እዛ ነው የገባ ነው።
በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርም ተስፋ እያደረኩ ነው የምኖር። ትንሽ
ተማሪዎቹን ያሰባሰባቸው አቶ ተስፋ አለባቸው ይባላል። የዛሬ የጋቢና እንግዳ ይሆናል። ተማሪዎቹም እንግዳዎችን ናቸው።
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀምረው ግምገማ በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። በያዝነው የአውሮፓ 2017 ዓመት መጀመሪያ ላይ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ በዚህ ግምገማ መሰረት እስከ እንደሚከለስ የቢሮ ቃል አቀባይ ቾይስ አኮሮ ለአሜሪካ ድምጽ ገልጸዋል። በሌላ በኩል ደግሞ የኢትዮጵያ ውስጥ የተከሰተው ድርቅ ረሃብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊ የአደጋ ስጋት አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሶስት ወራት ጊዜ ውስጥ ከ5.6 ሚሊዮን ወደ 7.8 ሚሊዮን ማሻቀቡንና ለዚህም 742 ሚሊዮን ዶላር ከለጋሾች እንደሚያስፈልግ አስታውቋል። የብሔራዊ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለቪኦኤ በሰጡ ቃል ረሃብ ያልተከሰተው ምግብ የሚፈልገውን ሰው መመገብ ስለቻለ ነው ብለዋል። ከኢትዮጵያ መንግስት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችል እና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችል እየወተወቱ ይገኛሉ።
የኦሮሞ ፌዴራላዊ ኮንግረስ አራት ከፍተኛ የአመራር አባላትን ጨምሮ በ22 ተከሳሾችና በአቃቢ ህግ መካከል ባለው ክርክር ዛሬ ሊሰጥ የነበረውን ብይን እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታወቀ። ችሎቱ ተለዋጭ ቀጠሮም ሰጥቷል። ቀደም ሲል ከተመሰረተባቸው የሽብር ክስ በነጻ ተሰናብተው የነበሩት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ እንዲቀርቡ አራተኛ ወንጀል ችሎት አዟል። የችሎቱ ትዕዛዝ የወጣው በጠቅላይ ፍርድ ቤቱ ውሳኔ መሰረት እንደሆነ ታውቋል።
ሶማሊያ ውስጥ በወታደራዊ ችሎቶችና በአማጺ ተዋጊዎች ቡድኖች በዘፈቀደ የሚተላለፉና ተፈጻሚ የሚደረጉ የሞት ፍርዶች ቁጥር በእጅጉ እየጨመረ መምጣት እያሰጋቸው መሆኑን የመብት ተሟጋቾች አስታወቁ። ባለፈው ወር የአራት ወር ተኩል ጊዜ ብቻ ሁለቱም ወገኖች እያንዳንዳቸው ቢያንስ 12 ግድያዎችን በአደባባይ መፈጸማቸውንና ሁሉም ግድያዎች ሲካሄዱ ከ30 እስከ 300 የሚደርስ ቁጥር ያለው ሰው ግን ቆሞ እንደሚመለከት ተነግሯል።
ሁለት የአይቮሪ ኮስት ከተሞች በወታደራዊ አመጽ ተውጠዋል። የአሁኑን ቁጣ ያነሱት ቀደም ሲል የአማጺ ቡድን አባላት የነበሩና ጦራቸው ከተፈታ በኋላ ወደ ሀገሪቱ የጸጥታ ኃይሎች እንዲቀላቀሉ የተደረጉ ወታደሮች ሲሆኑ የቀድሞ ትጥቃቸውን ሲፈቱ ይሰጣቸዋል ተብለው የነበረው ጉርሻ ክፍያ እስካሁን እንዳልተሰጣቸው ገልጸዋል።
በመጨረሻም በማዕከላዊ አፍሪካ ሪፐብሊክ በአንጋሱ ከተማ 30 ሲቪሎችና 6 ሰላም አስከባሪ ወታደሮች በአማጽያን ተገደሉ። ከማዕከል ርቃ በምትገኘው ከተማ ውስጥ አማጽያኑ እያካሄዱ ባሉት ዘመቻ ሙስሊሞች ላይ ያነጣጠረ ጥቃት እየፈጸሙ መሆናቸው ተገልጿል። ባንጋስ ውስጥ በተከፈተባቸው ጥቃት ምክንያት እየተፈናቀሉ ያሉት ሲቪሎች በአንድ መስጂድ፣ ካቶሊካዊት ቤተክርስቲያንና በድንበር የለሽ ሐኪሞች ሆስፒታል ውስጥ ጥገኝነት አግኝተው መጠለላቸውን ሚኑስካ በሚል ምህጻረ ቃል የሚታወቀው በሴንተር አፍሪክ የተባበሩት መንግስታት ዘርፍ ብዙ የተቀናጀ ማረጋጋት ተልዕኮ አስታውቋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የብሔራዊ አደጋ ስጋት አመራር ኮሚሽን በኢትዮጵያ የተከሰተውን ድርቅ ወደ ረሃብ ሳይቀየር መቋቋም መቻሉን እየገለጸ ነው። በሌላ በኩል ደግሞ በሶስት ወራት ጊዜ ውስጥ ከ5.6 ሚሊዮን ሕዝብ ወደ 7.8 ሚሊዮን ሕዝብ በላይ የአስቸኳይ የምግብ እርዳታ ይፈለጋል። ለዚህም 742 ሚሊዮን ዶላርስ ከለጋሾች ይጠበቃል ይላል። የብሔራዊ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ረሃብ ያልተከሰተው ምግብ ለሚፈለገው ህዝብ መመገብ ስለቻልን ነው ይላሉ። ከኢትዮጵያ መንግስት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችልና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችል እየወተወቱ ይገኛሉ። ጽዮን ግርማ ዝርዝር አላት።
አቶ ደበበ እንደሚሉት ድርቁ በጣም ያጠቃው በኢትዮጵያ የቆላማ የአርብቶ አደር አካባቢዎችን ነው። ለዚህ ደግሞ ምክንያቱ የመኸር ወቅት የዝናብ አለመኖር ያስከተለው የመኖና የውሃ እጥረት ነው። በዚህ ምክንያት በኦሮሚያ፣ በሶማሌ፣ አማራ፣ ደቡብ የሚኖሩ ህዝቦች ተጎድተዋል። ከዚህ ውስጥ የበዛውን ቁጥር ደግሞ የሚይዙት ከ3.6 ሚሊዮን በላይ ማለት ነው በኦሮሚያ የሚገኙ አርብቶ አደሮች ናቸው። የተፈለገውን ያህል እርዳታ ባይገኝም መንግስት በጀት መድቦ ተጎጂውን እያበላና መኖ አቅርቦትም እየሰጠ እንደሆነ ይናገራሉ። እርዳታ የተጠየቀው እስከ ሰኔ ድረስ ለመመገብ እንዲቻል ነው ይላሉ።
ከአምና የዞረ ስላለን 948 እጅ በአሁን ሰዓት የሚያስፈልገን ቀደም ሲል ለ5.6ቱ 715 ሚሊዮን ዶላር ነው። በአሁን ሰዓት ደግሞ ከተጨማሪው ጋር 742 ሚሊዮን ዶላር ነው የሚያስፈልገው።
ከተጠቀሰው ቁጥር ላይ እስካሁን ድረስ ከረጂዎች ምን ያህል በመቶን አገኛችሁ?
ወይ እስካሁን ድረስ እኔ አላውቅም። ይሄንን ግን በመንግስት የተመደበውን ብቻ ነው ማቃዚያውን።
በተደጋጋሚ የአደጋና ስጋት አመራር ድርቅ እንጂ ረሃብ የለም ሲል ይደመጣል። ነገር ግን በቦረና፣ ጉጂ፣ ባሌ፣ በሶማሌ አካባቢ ያነጋገርናቸው ሰዎች ለአርብቶ አደር ኑሮ የጀርባ አጥንት የሆኑት እንስሳቶቻችን አልቀዋል፣ የእነሱ ማለቅ የኛ አልቂት ነው። ሰዎች እንዴት እንደሚመለከቱን አናቅም እንጂ እኛ ግን ተቸግረናል፣ ተርበናል ብለውን ነበር። እና ከዚህ በተጨማሪም አሁን እንደጠቀሱልኝ 7.8 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ከፈለገ የውሃ እጥረት ካለ እንዴት ነው ረሃብ የለም የሚባለው?
እኛ እንግዲህ አሁን ኢትዮጵያ በኢትዮጵያ ባለው ተጨባጭ ሁኔታ በአጠቃላይ አይደለም አሁን ይሄ 7.7 ቀደም ሲል በ2007 እና በ2008 በነበረው በታሪካችን ታይቶ በማይታወቀው ድርቅ በተለይ በኤልኒኖ ተጽዕኖ በደረሰው የበልግና የመኸር ዝናብ እጥረት ምክንያት በተከሰተው ድርቅ 10.2 ሚሊየን ህዝብ ሲጎዳ ለረሃብ የሚያጋልጥ ነገር አልነበረም። ይሄ ምክንያቶች አሉት። አንድም ሰው ከቀዩ ሳይፈናቀል ነው ድጋፉ እየደረሰለት ያለው። አንድም ሰው ምክንያቱም ቀደም ሲል የነበሩ የማደያ ጣቢያዎቻችንን ቁጥር በመጨመር ምክንያቱም ለመጨመር ምክንያት የሆነን ምንድን ነው? የተረጂ ቁጥር መጨመር ነው። እንደሚታወቀው ቀደም ሲል የነበሩ በታሪካችን ያየናቸው ድርቆች አሉ፣ የሰው እልቂት የታየባቸው። አሁን ግን በታሪካችንም በተለይ አቅማችንም ያ በማሳየት ለህዝባችን ወገንታዊነት የታየበት የመንግስት ድጋፍ 16.5 ቢሊየን ብር ድጋፍ በማድረግ በ1900 የእህል ማደያ ጣቢያዎች እህል ወደ ተረጂው እንጂ ተረጂው ወደ እህል ሳይመጣ ድጋፉን ለመስጠት ተችሏል። ማለት ይሄም አልደረሰም።
የሰዎች መፈናቀል የለም አልተከሰተም ብለው ነበር አሁን ነገር ግን ቀደም ባሉት ዘገባችንም እንደዚሁም የናንተን የአደጋ ስጋት አመራር ኮሚሽነርም ከዚህ በፊት ቀድመን ባናገርንበት ጊዜ አርብቶ አደሮቹ ውሃ ፍለጋ ቀያቸውን እየጣሉ ወደ ተለያዩ ቦታ እንደሚሄዱ መፈናቀሎች እንዳሉ ሲዘገብ ነበር። እንዴት መፈናቀል የለም አሉ?
ልምዱ ምንድነው ያለው? ልምዱን እኮ ነው አሁን እንግዲህ ካንዋር ዘይቤ አንጻር ምን የሚደረግ ነገር አለ? ቢፈናቀል እኮ ተፈናቅሎ እዚያው አይቀርም ወይም ከተማ ገብቶ ለሞት አይዳረግም። ውሃ ባለባቸው 10 ኪሎ ሜትር እና 5 ኪሎ ሜትር መሄድን ተጉዞ መመለስን መፈናቀል አንለውም እኛ። ይሄ መፈናቀል አይደለም። ምናልባት በተለያዩ ምክንያቶች በአገራችን ውስጥ በሚደረጉ የተለያዩ ምክንያቶች እየተወሰኑ በህብረተሰቡ መካከል ያለ አለመግባባት እንኳን ቢኖር በዚያ እንኳን ወደ አንድ ቦታ ከቀዩ ወደ አንድ ቦታ እንትን ቢል ባህላዊም ሆነ ሌሎች ህጋዊ የሆኑ ነገሮች ታክለውበት ወደ ቀዩ እንዲመለስ ነው የሚደረገው።
አሁን ሲጠቅሱልኝ አለመግባባቶች ተፈጥረው ቢፈናቀሉ እንኳን ብለው ነበረ። አሁን በዚህ
እንትኑን እኮ ነው ጥርጣሬውን ማለት በማንም ጋር ግጭት ሊፈጠር ይችላል። ቢሆን እንኳን ወደ መግባባት ያመጣውን ወደ መግባባት እንዲመጣ በማድረግ ወደ ቀዩ እንዲመለስ የማድረግ ስራ ይሰራል። ለዚህ ምሳሌ ይሄ ነው ልልሽ የምችለው ነገር አይደለም። ምሳሌ አድርጌ ተነገርኩ።
አርብቶ አደሮቹን ባነጋገርናቸው ጊዜ ለምሳሌ የደረሰባቸውን የእንስሳት እልቂት በአስር ዓመታት ውስጥ አጋጥሟቸው የማያውቅ ወደፊትም እንደው በቀላሉ ሊያገግሙበት በማይችሉበት ሁኔታ መጠቃታቸውን ይናገራሉ። እና የመኖ አቅርቦት በበቂ ሁኔታ ካለ ይህ እንዴት ተከሰተ? ለምሳሌ አንድ የቦረና አርብቶ አደር ድርቁ በጀመረ ጊዜ ስናነጋገራቸው ቆይተን መጀመሪያ 2 ከብት ሞተብኝ ሲሉ ነበር። 30 ከብት ነው የነበራቸው። መጨረሻ ላይ ግን 2 ቀረኝ፣ 28ቱ ሞተብኝ ነው የሚሉት። እና ይሄ ከፍተኛ የእንስሳት እልቂት ነው። የመኖ አቅርቦት ካለ እንዴት ይሄ እልቂት ደረሰ?
አንድ ነገር ልገልጽልሽ የምፈልገው ኢትዮጵያ በዓለም በከብት ሀብት 10ኛ በአፍሪካ 1ኛ ነች። በቆላማውና አርብቶ አደር አካባቢ የሚኖረው ሕዝብ ደግሞ ከፍተኛውን ቁጥር የያዘ እንስሳት እንዳሉ ይታወቃል። በሀገራችን የመኖ ልማት አቅርቦት በቂ ነው ብለን ያልንበትም ጊዜ የለም። ግን መኖ በኢትዮጵያ ውስጥ ቀርቦ በማያውቅ ሁኔታ ድርቁኛ እኮ ያመጣ ነው አይደለም፣ የአየር ንብረት ለውጥ ነው አለመጠባበቅ ይዘት ያለው ነው። ይህን ለመታገል ግን በምናደርገው ጥረት ለእንስሳት ሁሉ አቅርበናል። ለሁሉም ከብት ግን የመኖ እጥረቱም እኮ አለ። ለሁሉም ከብት ማቅረብ አይቻልም።
እሺ፣ በጣም አመሰግናለሁ። እግዜር ስጥልኝ አቶ ደበበ።
አመሰግናለሁ እኔም።
በድርቁ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያንን ትክክለኛው ቁጥር ማወቅ የሚቻለው ሰሞኑን ከሚጀመረው የግምገማ አሰራር በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ አስታውቋል። የጽህፈት ቤቱ ቃል አቀባይ ቾይስ ኦኮሮ ለአሜሪካ ድምፅ ሬዲዮ እንዳሉት በዚህ የአውሮፓውያን ዓመት መጀመሪያ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ ወይም HRD በዚህ ግምገማ መሰረት ይከለሳል። ቃል አቀባዩን ያነጋገረው እስክንድር ፍሬው ተከታዩን ይዟል።
በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር በ2.2 ሚሊዮን መጨመሩ ይፋ የተደረገው ሰሞኑን ነው። በዚህም መሰረት 5.6 ሚሊዮን የነበረው ቁጥር 7.8 ሚሊዮን ደርሷል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ዩኤን ኦቻ እንደጠቆመው ደግሞ ቁጥሩ ከዚህም በላይ ሊጨምር ይችላል። የጽህፈት ቤቱ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ ለአሜሪካ ድምፅ እንዳሉት ግን ትክክለኛውን ቁጥር ለማወቅ ሰሞኑን የሚጀመረውን ግምገማ መጠበቅ ያስፈልጋል።
Will be confirmed in the month and a half. This will be following the 2017 multi-sector and multi-agency mid-year needs assessment, which will be conducted from 22nd May to 15 June in Afar, Somali, and Borena, Guji, and West Guji zones of Oromia region.
የተረጂዎቹ ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው። እንደ አውሮፓውያን አቆጣጠር ከግንቦት 21 እስከ ሰኔ 15 2017 ዓ.ም ድረስ በአፋርና በሶማሌ እንደዚሁም በኦሮሚያዎቹ ቦረናና ጉጂ ዞኖች፣ ከሰኔ 1 እስከ 15 ደግሞ በሌሎቹ የሀገሪቱ ክፍሎች የሚካሄደውንና በርካታ ዘርፎችና ተቋማት የሚተላለፉበትን የግማሽ ዓመት ግምገማ ተከትሎ
ቃል አቀባዩ እንዳሉት ይህ ግምገማ ከየካቲት አጋማሽ እስከ ግንቦት መዝነብ የነበረበትን የበልግ ዝናብ መነሻ አድርጎ የሚካሄድ ነው። በዝናቡ በበቂ ሁኔታ አለመዘነብ ምክንያት የጨመሩ የምግብና ምግብ ያልሆኑ ፍላጎቶች በዚህ ግምገማ እንደሚቃኙም ገልጸዋል። ይህ ግምገማ የ2017ቱን የሰብአዊ እርዳታ መጠየቂያ ሰነድ ለመከለስ መነሻ እንደሚሆንም አስረድተዋል። በእንግሊዝኛው ምህጻረ ቃል HRD በመባል የሚታወቀው የሰብአዊ እርዳታ መጠየቂያ ሰነድ በድርቁ ምክንያት 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይጠቁማል። አሁን 7.8 ሚሊዮን መድረሱ በመንግስትና በአጋሮቹ ይፋ የተደረገው ይህ የመጀመሪያ ቁጥር ነው። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት መረጃ እንደጠቆመው ደግሞ ከአንድ ወር ተኩል በኋላ በሚታወቀው የግምገማ ውጤት ቁጥሩ ከዚህም ሊጨምር ይችላል። መንግስትና አጋሮቹ ያስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያንን ቁጥር ይፋ የሚያደርጉበትን ሰነድ የሚያወጡት በየአመቱ በፈረንጆቹ አዲስ አመት መጀመሪያ ነው። ሰነዱ ሲከለስና የተረጂዎቹ ቁጥር ሲጨምርም የመጀመሪያው አይደለም። ባለፈው አመት ለምሳሌ ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 4.5 ሚሊዮን መሆኑ ነበር በቅድሚያ የተገለጸው። ቁጥሩ 10.2 ሚሊዮን መድረሱ ይፋ የተደረገው በሂደት ነው። የዘንድሮም ከ5.6 7.8 ሚሊዮን ደርሷል። ከዚህም እንደሚጨምር ተሰክቷል። በየፈረንጆቹ አመት መጀመሪያ የሰብአዊ ድጋፍ ሰነዱን ይፋ የሚያደርጉት መንግስትና አጋሮቹ ከጅምሩ ተከክለኛውን ቁጥር መናገር አይችሉም ወይ? የዩኤን ኦቻ ቃል አቀባይ ተከታዩን መልሰዋል።
Poor performing spring grain, creating more needs, you know. So we didn't get it wrong the first time. We actually based our response on the population affected at that moment. Now we do reviews. We have the assessments we do regularly so that we're able to ensure that our response is targeted to those affected. So that's why we have the mid-year review.
መጀመሪያ ትክክለኛውን ቁጥር አላገኘነውም ወይም ተሳስተናል ማለት አይደለም። ግምገማችንን የምንመሰርተው በጊዜው ባለው ፍላጎት ነው። ስለዚህ ነገሮች በሚባባሱበት ሁኔታ ውስጥ ስትሆን ነገሮች እስኪለወጡ በደንብ ያልዘነበ የበልግ ዝናብ ሲያጋጥምና ተጨማሪ ፍላጎት ሲኖር የመጀመሪያውን ቁጥር ተሳስተናል ማለት አይደለም። ምላሻችንን የምንመሰርተው በዚያ ወቅት በተጠቃሚው ህዝብ ላይ ነው። ክለሳም ደግሞ እናካሄዳለን። በመደበኛነት የምናካሄደው ግምገማም አለ። ምላሻችን የተጠቁትን ዓላማ ያደረገ መሆኑን ለማረጋገጥ በአመቱ አጋማሽ ግምገማ የሚኖረውም ለዚህ ነው።
We have the HRD beginning of the year, then this is reviewed middle of the year based on the spring grain. So we've adjusted our response and those affected based on the assessment we are undertaking.
እናም በአመቱ መጀመሪያ የሰብአዊ እርዳታ መጠየቂያ ሰነድ ወይም በእንግሊዘኛው ምጻረ ቃል HRD የሚባለውን እናወጣለን። በአመቱ አጋማሽ ደግሞ የበልግን ዝናብ መነሻ አድርገን ስናበቃ እንከልሰዋለን። ለድርቁ የምንሰጠውን ምላሽም እያካሄድን ካለው ግምገማ አንጻር አስተካክለናል።
አዲሱ የእርዳታ ፈላጊዎች ቁጥር ይፋ ከመደረጉ በፊትም ቢሆን የሚያስፈልገው የገንዘብ መጠን አለመገኘቱ ሲገለጽ ቆይቷል። የዓለም የምግብ ፕሮግራም እንደሚለው ለምሳሌ ቀደም ሲል የተገለጸውን የ5.6 ሚሊዮን ኢትዮጵያውያን የምግብ ፍላጎት ለማሟላት ከሚያስፈልገው 600 ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። አስፈላጊው የገንዘብ መጠን ይገኝ ዘንድ ለጋሾችን የማሳመንና የማግባባት ስራ የተሰራ መሆኑን የዩኤን ኦቻ ቃል አቀባይ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ሐረር ይሆናል የምንጓዘው። በሐረር ከተማ ቀበሌ 10 እና 16 ሁለት የመኖሪያ ግቢዎች ይገኛሉ። ግቢው 25 ወንድና 15 ሴት ተማሪዎችን ይዟል። ተማሪዎቹ ደግሞ ከጎዳና ላይ የተሰበሰቡ ናቸው። አሰባሳቢው ደግሞ ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነትን ሕይወት የቀመሰው የዛሬው መምህር አቶ ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም የራሳቸው የሆነ አሳዛኝ ታሪክ አላቸው። ሁሉንም አነጋግራ ጽዮን ግርማ ይዛል።
የተማሪዎቹ የህይወት ታሪክ የሚጀምረው ከድህነትና ቤተሰብ ማጣት ነው። አንዳንዶቹ በወላጆቻቸው እጅግ በጣም የከፋ ድህነት ምክንያት ለጎዳና ህይወት ተዳርገዋል። የአንዳንዶቹ ወላጆች ደግሞ ገና በልጅነት እድሜያቸው በሞት ተለይተዋቸዋል። የጥቂቶቹ አስከፊ በሆነው የሴተኛ አዳሪነት ንግድ ላይ የተሰማሩ በመሆናቸው ልጆቻቸውን በተገቢው መንገድ ማሳደግ ሲያቅታቸው ወደ ጎዳና አውጥተዋቸዋል። የህፃናቱና ወጣቶቹ ለጎዳና መዳረግ ምክንያቱ የተለያየ ይሁን እንጂ መነሻውና ማጠንጠኛው ግን ያው ደህንነት ነው። ተማሪዎቹ የሚገኙት ከመናገሻይቱ ዋና ከተማ አዲስ አበባ 515 ኪሎ ሜትር ርቀት ላይ በሚትገኘው ሐረር ከተማ ነው። አንዳንዶቹ የተወለዱት በዚህ ከተማ ነው። አንዳንዶቹ ደግሞ ከተለያየ ቦታ ወደ ከተማዋ የመጡ ናቸው። የተገናኙት ግን ጎዳና ላይ ነው። መብራቱ ታደሰ ከነዚህ ተማሪዎች አንዱ ነው። በጉራጌ ዞን በቡታጅራ ከተማ የሚገኙ ቤተሰቦቹ በማሳደጊያ ጥረት ምክንያት ሐረር ለሚገኙ ዘመዶቹ ሰጡት። እንደ ልጃቸው ሊያዩኝ ስላልቻሉ ቤቱን ጥዬ ወጣው፣ ከዚያም ለጎዳና ተዳረኩ ይላል። ጎዳና ወጥቶ ግን ትምህርቱን አላቋረጠም። ቦቴ በተባለው አካባቢ ለሴተኛ ዳሪዎች ውሃ እየቀዳ በሚያገኘው ገንዘብ መኖር ቀጠለ።
እኔ መብራቱ ታደሰ እባላለሁ። በጎዳና ህይወት 4 ዓመት አሳልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ። አንደኛ የማደሪያ ቦታ የለም፣ እንዲህ በቃ ምግብ ምናምን የለም፣ ልብስ እና በቃ ያው እርስ በርስ እየተረዳዳ ነው የምኖረው።
እንደ መብራቱ ሁሉ ከህፃንነት ጀምሮ እስከ አፍላው የወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች አሉ። ከአንድ አመት ተኩል በፊት ግን ተስፋ አለባቸው የተባለ አንድ ወጣት ወደ እነዚህ የጎዳና ላይ ተዳዳሪዎች ተጠጋ። እርሱ በሰባት አመት እድሜው ከማያውቀው አባቱ የወለደችው በዚህ ምድር ላይ የሚያውቃት ብቸኛ እናቱ እሱን ለማሳደግ ሌሊት በብርድ ላይ ቆማ ለአልፎ አያጅ የመኪና ተጓጓዦች የተቆላ ኦቾሎኒ ወይም ሎዝ ስትሸጥ ታማ መሞቷንና ለጎዳና መዳረጉን፣ ቀን ቀን ውሃ እየቀዳና ለሰዎች ቆሻሻ እየደፋ በችግር መማሩን፣ በመጨረሻም ኮሌጅ ገብቶ ተመርቆ ስራ መያዙን፣ ትንሽ ገንዘብ አጠራቅሞ ሊረዳቸው እንደመጣና እነሱም ከጠነከሩ እሱ የደረሰበት እንደሚደርሱ ነገራቸው።
ከልጆቹ ጋር በጣም ተነጋገረ፣ ወደፊት የተሻለ ነገር እንደሚመጣ፣ ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለ መማር እንዳለብን። የኔንም ላይፍ ነገርኳቸው። በጣም አለቀሱ። በጣም ተሰማቸው። እንማራለን፣ ምንም ችግር የለውም ብለው ጀመሩ። 89ኙ ቁርስ ብቻ ነበር እየበሉ የሚሄዱት። ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ፣ እኔ ቁርስ አበለዋለሁ፣ ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረፈ ይፈልጋል። ዩኒፎርሙን ደግሞ እዛው አካባቢ ፖሊስ ጣቢያ አለና እዛ ያስቀምጣሉ፣ ማስቀመጫ ሰጥተውናል። የከሰዓት ተማሪ ነው ደግሞ ቁርስ ይፈልጋል፣ እኔ ምሳ ብልቼው ይሄዳል፣ ሲመጣ እራቱም ይፈልጋል። ያንን ማድረግ ስንጀምር ልጆቹ እርስ በርስ መደጋገፍ ጀመሩ። የከሰዓቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሰዓቱ ምግብ ትርፍራፊ አውጥቶ ይጠብቀዋል።
የዚህ ወጣት ታሪክ ለብዙዎች ምሳሌ መሆን የሚችል የጥንካሬ ታሪክ ነው። ጎዳና ላይ የነበሩት 89 ህጻናትና ወጣቶች በአንዴ ለመሰባሰብ በእሽታ ተቀበሉት። እዛም ሆነው ቢሆን ትምህርታቸውን መማር እንዳለባቸው መከራቸው። ታሪኬ ተስፋን ሰጥቷቸው እሺ ብለው ተቀበሉኝ ይላል።
እኔ ያለፍኩበትን መንገድ እኔ አውቃለሁ። ስለዚህ እኔ ባለፍኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ እቅድ ነበረኝ። የተወሰነ ጊዜ በጣም ጠንክሬ እሰራለሁ። ከሰራው በኋላ የሆነች ነገር ካገኘ አንድ ልጅ ከዛ ደግሞ ሁለት ልጅ እያልኩኝ ሌሎቹን የምረዳበትን ነገር ማመቻቸት አለብኝ ብዬ ወሰኝ ነበር።
ተስፋ ያስበውን አደረገ። በመጀመሪያው ምዕራፍ ሐረር ከተማ ውስጥ አንዲት ልጅ ማስተማር ጀመረ። ከዋና ስራው በተጨማሪም የተሻለ የኢኮኖሚ አቅም ያላቸው ቤተሰቦችን ልጆቻቸውን በማስጠናት በሚያገኘው ገቢ በጎዳና ላይ ያሉ ልጆችን ለመደገፍ ተነሳ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። ከ89ኙ ተማሪዎች አንዳንዶቹ እናታቸው ወይም እነሱ በሴተኛ ዳሪነት ላይ የተሰማሩ ስለነበሩ በደረሰባቸው ከፍተኛ ችግር ምክንያት ትምህርታቸውን መቀጠል አልቻሉም። 40ዎቹ ተማሪዎች ግን ጠንካራ ሆኑና ወደ መኖሪያ ቤት እስኪገቡ ድረስ ለአንድ ዓመት ጎዳና ላይ እያደሩ ትምህርታቸውን ቀጠሉ። ባሳለፍነው መስከረም ወር ተስፋ ግለሰብ ድርጅት የመንግስት መስሪያ ቤትን ጨምሮ በሐረር ከተማ ውስጥ ያገኘውን ሁሉ አስተባብሮ ተማሪዎቹን በሁለት ግቢ ውስጥ ተከራይቶ አስገባቸው። ከነዚህ ውስጥ እድሜያቸው ከ6 እስከ 17 ዓመት የሆኑ ልጆች ይገኛሉ። ከክፍሏ አንደኛ፣ ከአጠቃላይ ትምህርት ቤቱ ሁለተኛ የወጣች የ11ኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። የትነበርሽ አያሌው 16 ዓመቷ ነው። በሐረር ከተማ ነው ተወልዳ ያደገችው። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ ቤተ ክርስቲያን በተባለ ደጅ ላይ ላስቲክ ሸራ ወጥረው ምንጣፍ አንጥፈው በልመና የሚያገኙትን እንጀራ እየመገቡ ነው እሷንና ወንድሟን ያሳደጓቸው።
እናቴ እኔ ነው የምኖራት። እኛ ስላሴ ነበር የምንኖረው ቤተ ክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘንና ገባን።
የት ነው እሱ?
08
ምን ይባላል ሰፈሩ?
ቄራ ሰፈር ይባላል።
እሺ፣ እዛ እንዴት ነበር የምትኖሩት?
ስላሴ ያ መንገድ ላይ ነው። በሸራ ወጥረን
ምግብ ከየት ታመጣላችሁ?
ይሰጣል እዛ ሰዎች ይዘው ይመጣሉ ቤተክርስቲያን የሚሄዱ።
እሺ።
እና እነሱ ይሸጡናል።
ቤት ተከራይታችሁ ስትገቡስ እየከፈላችሁ ነው የገባችሁት?
አረ ተከራይተን አይደለም። እዛ ሰፈር የድሆች ሰፈር ነው፣ ምንም የሌላቸው ትንሽ ትንሽ እየቤት አለ፣ እዛ ነው የገባነው።
እሺ። ምግብ እስከየት አምጥታችሁ ትበላላችሁ?
ቤተክርስቲያን ይሄዳሉ፣ ይሰጧቸዋል፣ ምንት እንላሉ።
እንደዚህ ሁኔታ ነው ትምህርት የጀመርሽው? የት ነበር የምትማሪው በዚህ ሁኔታ?
መልካም ዘር የሚባል ትምህርት ቤት።
ምን በነጻ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ፣ ጫማ አለ፣ ለትምህርት የሚያስፈልግ መረጃ አለ። እስቲ እንዴት አድርገሽ ትምህርትሽን እንደተማርሽ ንገሪኝ።
ኧረ እኔ እንደ ሌሎች ምናምን ብዙ ማልበስ ምናምን እንትናለኝ እና አልከበደኝ።
እንዴት አልከበደኝም?
ያው ዩኒፎርም አይደል ትምህርት ቤት የምንለብሰው?
እሺ።
እና ሰፈር ውስጥም ያው ዱሪያዎች ምናምን ብዙም እንትናለኝ።
በዚህ ሁኔታ እስከ ስንት ተማርሽ?
አሁን 10ኛ ክፍል ላይ።
በትምህርትሽ እንዴት ነሽ? ጎበዝ ነሽ? ሰነፍ ነሽ?
ሰነፍ አይደለሁም። ያው የሚባል ደረጃ ላይ ነው።
ስለዚህ ምንድን ነው አላማሽ?
ያው አሁን ማትሪክ አይደለሁ ጥሩ ውጤት አምጥቼ ወደ ትሪፕ ገብቼ ያው ዩኒቨርሲቲ መግባት ፈልጋለሁ።
ለምንድን ነው የምትማሪው?
አንደኛ ቤተሰቦች እንደዚህ ሆነ አሳድገው እነሱን ውለታቸውን ለመክፈል፣ ሁለተኛ ደግሞ ያው በምመርጠው ሙያው ሀገሬን ለማገልገል።
ትምህርት ታጠኛለሽ በደንብ? ምንድን ነው አላማሽ?
ወደፊት መሆን። እኔ ዶክተር መሆን ነው የምፈልገው።
እና ህልምሽን ታሳኪያለሽ?
አሳካለሁ።
ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ በህይወትሽ ላይ? ምን ተቀየረ?
ለምሳሌ በቂ መጽሐፍቶችን አገኛለሁ፣ ልብስ ምናምንም ይገዛልናል፣ ቅባቶች ምናምን አይጓዱም።
በፊት ከእናት አባቶችሽ ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስቲ።
ጠዋት እነሳለሁ፣ እናቴን ቤተ ክርስቲያን ውስጠታለሁ፣ ድጋሚ ቤት ሄጄ ለባብሼ ወደ ትምህርት ቤት ሄዳለሁ። እሷን ደግሞ ጎረቤቶች ነው የሚያመጣት ከዛ ማለት ነው።
እሺ።
እና እኔ ትምህርት ቤት እዛ ነበረ ሙሉ ትንሽ ራቅ ስለሚል ከሰፈሩ፣ ታናሽ ወንድሜም ተማሪ ስለሆነ ታናሹ ያመጣታል። እኔ ያው እዛ ውልና 10 ሰዓት ወደ ቤት ሄዳለሁ እና ያው እዛ አጥንቼ እተኛለሁ።
ወንድምሽ ስንተኛ ክፍል ነው?
አሁን 6ኛ ክፍል ነው።
እሱንስ ማን ይረዳዋል?
እሱን እዚህ ተስፋ በዛ የሆነ አንዳንድ ነገር ይረዳዋል። ለምሳሌ ደብተር ምናምን ይገዛለታል።
የት ነበርሽ 6ኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና እንደምትመክረው ነግራኛለች። በዚህ ሁኔታ እስከ 10ኛ ክፍል ተምራለች። አሁን ደግሞ ሰዎች ተስፋ ጋር አስገብተዋታል። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መግለጽ የሚከብዳቸው ልባቸው በሀዘን የተሰበሩ ተማሪዎችም አሉ። ገሊላ ሰለሞን ከእነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። ሀረር የሚገኘው የሬፍት ቫሊ ኮሌጅ የነጻ ትምህርት እድል ሰጥቷት እየተማረች እንደሆነ ነግራናለች። እንደገለጸችልንም የትምህርት እድሉን የሰጧት ኃላፊ በመቀየራቸው እድሉ መቀጠል አለመቀጠሉ በንጥልጥል ላይ ነው። እሷና ወንድሟ ወላጆቻቸውን በሞት የተነጠቁት በልጅነታቸው ነው። ገሊላ የምትማረው ራቅ ያለ ቦታ ስለሆነ ተጠግታ የምታድረው አብራት የምትማር ልጅ ቤተሰቦች ጋር እንደሆነ ነግራኛለች። ተስፋ ድጋፍ የሚያደርግላት የትራንስፖርት ወጪዋን ብቻ ነው።
ከአስር ሰዓት ነው የምንማረው ቀኑ ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውዬ ላይብራሪ ውስጥ ቁጭ ብዬ ነው እንደገና 8 ሰዓት ሲሆን የምገባው። ልክ 9 ሰዓት እና 10 ሰዓት ስለቀቅ ሄጄ ቤት ካለ እበላለሁ፣ ከሌለ ዝም ብዬ ትኛለሁ። ነገሮች ይከብዳል። ተገል ከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ፣ ግን ወንድሜ ታላቅ ነው። እሱም በመከራና በችግር ነው እዚያ ጎንደር ካምፓስ የሚማረው። በቃ ማንም ምንም የሚለን የለም። ተገልሽ እኔ ቢያንስ እንኳን ቢቸግረኝ ብታመምም ተስፋ ጋር ብንመጣው ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም የእኔን ችግር የሚረዳኝ የለም። ትምህርት ቤት ሁሉም የራሳቸው ነገር አላት። ከኢንተርኔት ላይም አሳይመንት ሲሰጠን መስራት አልችልም። ምንም ነገር የለኝም። እንደገና ኮፒ አርጉ ይባላል። ያንንም አንዳውቶቹ ማምጣት አልችልም። ግን ውጤት ላይ ቢና ቢኤሲ ነው ማመጣው። ግን በቃ ምንም ማድረግ አልችልም። ከአቅሜ በላይ ሆነብኝ ነው። በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። ቅጣ ትንሽ ውስጤ ስለሚመጣ ነው ታውቂያለሽ። ብዙ ነገሮችን ስላሳለፍኩ ነው እንዲህ ብዬ ብነግርሽ ማለት ነው።
ገሊላ ስሜቷን ተቆጣጥራ ሀዘኗን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ብትናገር መከራዋ ጭንቀትን እንደፈጠረባት ግን አልሸሸገችንም።
ዘገባው በነገው ምሽት ቀጥሎ ይቀርባል፣ እንድትከታተሉ እንጋብዛለን። የዛሬ ጋቢና ጉዞ በዚሁ ተጠናቋል። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማ ነን። በነገው ምሽት እንገናኝ።